ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
አሁን ያለው ኢንፍሌሽን ታየን በጣም የስራ ዋስትናቸውን ብቻ ሳይሆን በእነሱ ደሞዝ የሚተዳደር ቤተሰብ ሊሆን ይችላል እናት አባት የሚፈጥረው አሉታዊ ተጽዕኖ እንዲህ በቀላሉ እንትን ማለት የሚቻል አይደለም። ለሶስት ወር ያህል ደሞዝ ሳይከፈለውን ሰራተኛ እንዴት ነው ሊኖር የሚችለው?
በኢትዮጵያ የተለያዩ ስፍራዎች የተንሰራፉ ግጭቶች ወጣቶችን ጨምሮ በርካቶችን ከስራ እድሎች እየለያዩ እንደሆነ ተነግሯል። የሁለት ክልሎችን ጉዳይ በማሳያነት በምሽቱ እንቃኛለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለሁ። ብርሃናዊ ደግሞ የምስልና ድምፅ ቅንብሩን ትከውንናለች። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። በአማራ ክልል ባለው የትጥቅ ግጭት ምክንያት የቀጣሪ ድርጅቶች ስራ በመስተጓጎሉ ሰራተኞች መበተናቸውን እና በስራ ላይ ካሉ ሰራተኞችም እስከ 3 ወር ድረስ ደሞዝ የማይከፈላቸው እንዳሉ ተሰምቷል። በኦሮሚያ ክልልም ግጭቶች የበርካታ ወጣቶችን መተዳደሪያ እየናጠ እንደሚገኙ ተናግረዋል። ገብረ ሚካኤል ገብረ መድን በጉዳዩ ላይ የኢትዮጵያ ሰራተኞች ኮንፌዴሬሽን አመራሮችን፣ ቀጣሪዎችና ሰራተኞችን አነጋግሯል። በመቀጠልም ይቀርባል።
አድና ገርሞ በአማራ ክልል በባህር ዳር ከተማ ዙሪያ ከሚገኙትና በግጭቱ ጉዳት ከደረሰባቸው የአባ እርሻዎች ውስጥ በአንዱ ተቀጥራ ከአንድ አመት በላይ ለሆነ ጊዜ እንደሰራች ለአሜሪካ ድምጽ ተናግራለች። በድርጅቱ ውስጥ በስራዬ ጥሩ እድገት በማሳየቴ የሰራተኞች ቡድን መሪ አድርገውኝ ጥሩ ደሞዝ ሲከፍሉኝ ነበር የምትለው ይህችው ሰራተኛ አሁን ግን ስራ በማቆማ ከነቤተሰቦቿ ለችግር መዳረጓን ገልጻለች።
ሰርተን ምን በላ ልጆች ቤት ቁጭ ብለን በመዋላችን በጣም አሳዘኝ ነገር ነው። ስራ ደህና ገብተን እየሰራን ምን እያልን የእጃችን መስደጃ ነበረ። ያን ነው መተዳደሪያ ብዬ ነው ወስኜ ነበር ማለት ነው። ልጅ ማሳደየው ኑሮም እየተስፋፋ ሲመጣ ያን ነው በቃ ወስኜ ነበር መተዳደሪያ ብዬ ነበረ ማለት ነው። እንደገና ደግሞ ባለቤቴ ሌላ ቦታ ነበር የሚሰራው። ያው በግርግሩ ምክንያት ደግሞ ክቶት በመምጣቱ ሁላችንም ያው ቁጭ በማለት እኔ በጣም አሳዘኝ ነገር ነው። ራብ እየፈጀነ ነው በማለት ያው በጣም አሳዘኝ ነገር ነው ብለን ምንወስነው።
ሌላኛዋ አስተያየት ሰጪ ዘበናይ ባህሪው በዛው በባህር ዳር አካባቢ ተሰራበት ከነበረው የአበባ እርሻ ከተሰናበተች ከአራት ወራት በላይ ማስቆጠሯን ተናግራ አሁን የቤተሰብ ጥገኛ ሆኛለሁ ትላለች።
ስራ በማቆማችን በጣም አስቸጋሪ ደረጃ ላይ ነው ያለ ነው። ስራ ሆነን ከቤተሰብ ተደርበን ቤተሰብ እያስቸገርን ነው ያለ ነው። በፊትም እኔ ነበር የረዳኋቸው የነበረ ከዛ ምንም ነገር የለንም። ያው ድሃ ከሚባሉት አንዶች ነን።
በኢትዮጵያ በልዩ ልዩ አካባቢዎች ያለው ግጭትና ጦርነት የቀጣሪ ድርጅቶችን ስራ በማስተጓጎሉና በአጠቃላይ የጸጥታ ስጋት በመፍጠሩ የሰራተኛውን ህይወት ከባድ እንዳደረገው የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዚደንት አቶ ካሳሁን ፎሎ ተናግረዋል። በአማራ ክልል ከአንድ ሺህ በላይ ሰራተኞቹን የበተነው የጣና ፍሎራ የአበባ እርሻን ጨምሮ በግጭቱ ስራቸው የተስተጓጎለባቸው ድርጅቶች መኖራቸውን የተናገሩት አቶ ካሳሁን ይህም በሰራተኞች ህይወት ላይ ትልቅ ጫና ፈጥሯል ይላሉ።
ከስራ ዋስትና ጋር ተያይዞ የስራ ዋስትና ማጣት፣ ለሶስት ወር ደሞዝ ያልከፈሉ ሁሉ አሉ። ከጸጥታው ጋር ተያይዞ መንገዱ በመዘጋቱ ሰራተኛ ወደ ስራ ቦታ ሲሄድ፣ ከስራ ቦታ ወደ ቤቱ ሲሄድ በስጋት ውስጥ ሆኖ ነው የሚንቀሳቀሰው ማለት ነው ሰራተኛው። ሌላ ደግሞ ከዚህ ጋር ተያይዞ ምንድን ነው ያለው፣ አማራ ክልል ላይ የምታየው ከፍተኛ የሆነ የኑሮ ውድነት ነው። በሀገራችንም በሁሉም ክልል የኑሮ ውድነት አለ። ነገር ግን የአማራ ክልልን ልዩ የሚያደርገው አንዳንድ ሸቀጣ ሸቀጦች ከአዲስ አበባ ነው ተጭኖ የሚሄዱት ወይም ደግሞ እዛው ከቦታ ቦታ የሚዘዋወሩ አሉ። በዚህ በጸጥታ ምክንያት እነዚህ አቅርቦቶች ስለሌሉ በሁሉም ነገር ላይ ዋጋ ጨምሯል። ስለዚህ የኑሮ ውድነቱ በከፍተኛ ሁኔታ ሰውን እየጎዳው ነው ያለው ማለት ይቻላል።
በኦሮሚያ ክልል ባለው ግጭትና ጦርነት ምክንያትም በሰራተኞች ላይ ልዩ ልዩ ችግሮች እንደሚደርሱ አቶ ካሳሁን ገልጸው ከዚህ ቀደም በምስራቅ ሸዋ በሚገኝ አንድ የእርሻ ልማት 34 ሰራተኞች ተገድለዋል ብለዋል። በሌሎችም የክልሉ አካባቢዎች ሰራተኞች ይገደላሉ፣ ይታገታሉ፣ የሥራ ዋስትናቸውንም ያጣሉ ያሉት ፕሬዝደንቱ ችግሩ አሁንም ድረስ መቀጠሉን ገልጸዋል። በዚህ ጉዳይ ዙሪያ ለአሜሪካ ድምፅ አስተያየት የሰጠ አንድ የኢትዮጵያ ሰራተኞች መብቶች ተሟጋች የተባለ ድርጅት በበኩሉ የኢትዮጵያ የአሰሪና ሰራተኛ አዋጅ እንዲህ አይነት ቀውስ በሚያጋጥምበት ጊዜ ለሰራተኞች በቂ ጥበቃ እንደማይሰጥ ገልጿል። አቶ ካሊድ ጌትዬ የድርጅቱ የአመራር አባልና የሕግ አማካሪ ናቸው።
የአዋጁ
አንቀጽ 18 ንዑስ አንቀጽ 5 ላይ በግልጽ እንደተመለከተው ከአስር ቀናት ላላነሰ ጊዜ በከፊል ወይም ሙሉ ለሙሉ ኦፕሬሽን የሚያስቆም አይነት እክል ሲገጥም የሰራተኞችን የስራ ከስራው የሚመነጩ መብቶችና ግዴታዎችን እንዲያግድ ነው መብት የሚያጎናጽፈው ለአሰሪ። ሰራተኛው የመስራት ግዴታው ቀሪ ይሆናል፣ አሰሪውም ደሞዝ የመክፈል ግዴታው ቀሪ ይሆናል። ይህ ነው በመርህ ደረጃ። ነገር ግን ምንድነው የሚያስቀምጠው? ከዘጠና ቀናት በላይ መብላት የለበትም ነው። ኦብጀክቲቭ ሪያሊቲን ወይ መሪ ላይ ያለውን የሰራተኛውን ኑሮ ካየን፣ አሁን ላይ ያለውን ኢንፍሌሽን ካየን በጣም የስራ ዋስትናቸውን ብቻ ሳይሆን ያሉት በእነሱ ደሞዝ የሚተዳደር ቤተሰብ ሊሆን ይችላል እናት አባት ለሚፈጥረው አሉታዊ ተጽዕኖ እንዲህ በቀላሉ እንትን ማለት የሚቻል አይደለም። ለሶስት ወር ያህል ደሞዝ ሳይከፈለው አንድ ሰራተኛ እንዴት ነው ሊኖር የሚችለው?
አዋጁ ችግር እንዳለበት በኮቪድ-19 ወረርሽኝ ጊዜ ታይቷል። መንግስትም አሰሪዎች ይህን አዋጅ ተጠቅመው ሰራተኛ እንዳይበትኑ ከልክሏል የሚሉት አቶ ካሊድ አዋጁ ለአሰሪውና ሰራተኛው በሚጠቅም መልኩ መሻሻል እንዳለበት መክረዋል። የሰራተኛው የሥራ ዋስትና እንዲቀጥል ከአሰሪዎች ጋር እንመክራለን ያሉት አቶ ካሳሁን ፈሎ ደግሞ ይህ የሚሆነው ግን ሰላም ሲኖር ብቻ ስለሆነ ተፋላሚ ኃይሎች ልዩነቶቻቸውን በድርድር እንዲፈቱ ተማጽነዋል።
እባካችሁ ተቃውሞ ያላችሁ ሰዎች፣ የተለየ ሀሳብ ያላችሁ ሰዎች በጠረጴዛ ዙሪያ ተነጋግራችሁ ብትፈቱ፣ ማንኛውም ጉዳይ በድርድር ቢፈቱ ጥሩ ነው። ያለችን አንድ ሀገር ናት። ይች እንደ ሀገር ይዘን ወደ መቀመቅ ውስጥ እንድትገባ ማድረግ ማንንም ሊጠቅም አይችልም። ድህነቱን ጥግ ድረስ አይተናል። ጭካኔውንም ጥግ ድረስ አይተናል። ለሁሉም ወገን ይሄ አይጠቅምም።
የኢትዮጵያ ሰራተኞች መብቶች ተሟጋች ድርጅት የህግ አማካሪው አቶ ካሊድ ጌቲዬ አሁን ባለው ግጭትና ጦርነት ምክንያት አሰሪዎች ጉዳት ሲደርስባቸው ከመንግስት አስፈላጊው ድጋፍ ቢደረግላቸው ሰራተኞቻቸውን ይዘው መቀጠል ይችላሉ ብለዋል። በአማራ ክልል ካለው ግጭት ጋር ተያይዞ የገቢ ምንጫቸውን ያጡት ሰራተኞችም ወደ ስራ የምንመለስበት እድል ሊፈጠር ይገባል ይላሉ ዘበናይ ባህሪው።
ተወሰነ ገዛ አድርጎለት ድርጅታችን ጀምሮ ለስራ ብንበቃ ደስ ይለናል።
ሌላኛዋ አስተያየት ሰጪ አድና ግርሞም ድርጅቱ መልሶ ይጠራናል እያልን በተስፋ ውስጥ እንኖራለን ብላለች።
ዛሬ ነገ ይደውላሉ፣ ዛሬ ነገ እያልን እነሱን የምንጠብቀውን እኛ ማለት ነው ራሱ እና ለዛ ስለሆነ ግድ ነው መተዳደሪያችን እንጀራችን መቁረሻችን የነሱ ስራ ስለሆነ ብለን በቃ ስልክ የምንጠብቅ ከነሱ ነው ራሱ። እኔ ራሴ የምንጠብቅ በቃ እንደዛ ነው።
በአማራ ክልል በተቀሰቀሰው ግጭት ምክንያት በአምስት የአበባ እርሻዎች ላይ ጉዳት መድረሱንና ወደ 3000 የሚጠጉ ሰራተኞች መበተናቸውን ከዚህ ቀደም የኢትዮጵያ ሆርቲካልቸር አምራችና ላኪዎች ማህበርን ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልና መሰግናለን። ጋቢና ቪኦኤ ነው ከአሜሪካ ድምጽ እየተከታተላችሁ የምትገኙት። የቨርጂኒያ ግዛቷ አሌክዛንድሪያ ከተማ ከገና በዓል ጋር በማያያዝ የቆረቆሯትን ህዝቦች የሚዘክሩበት፣ መልካም ምኞቶች የሚሰራጩበት ልዩ ክብረ በዓል አላት። ለመጀመሪያ ጊዜ ዘንድሮ ላይ ትውልደ ኢትዮጵያውያን ተሳታፊ ሆነዋል። በቀጣዩ ዘገባ እንዳስሰዋለን። በስካቲሽ ነጋዴዎች የተቆረቆረችው እድሜ ጠገቧ አሌክሳንድሪያ ከተማ ከ50 ዓመታት በላይ ያላጓደለችው ዓመታዊ በዓል አላት። በዓመቱ የመጨረሻ ወር የመጀመሪያ ቀናት ነዋሪዎቿ የመጡበትን ነገድና ተቋም በሚወክሉ አልባሳት ደምቀው የአሌክሳንድሪያ የስካቲሽ የገና ጎዳና ላይ ትርኢት አሌክሳንድሪያ ስካቲሽ ክሪስማስ ዎክ ፓሬድ ሲሉ የሚጠሩትን በዓል ለማክበር በከተማዋ አውራ ጎዳና ላይ ይገኛሉ። ከሙዚቃው ከውዝዋዜው ጋር ደምረው የጎዳናዋን ዳርና ዳር ይዘው ለሚጠብቋቸው አዋቂዎችና ወጣቶች የገና በዓል መልካም ምኞታቸውን ያደርሳሉ። ለሕፃናቱ ጣፋጭ ከረሜላዎችና ብስኩቶችን ይበትናሉ። ከግማሽ ክፍለ ዘመን በላይ የተሻገረው ይሄ ከተማዋ የድምቀት አፍታ ዘንድሮ ላይ ለየት ያሉ ተሳታፊዎችንም አካቷል። በከተማው የሚኖሩ ትውልደ ኢትዮጵያውያን ወጣቶችን Thank you. ለቀናት በባህል ውዝዋዜ ስልጠና ውስጥ የቆዩት ሰመሪያ ካሳሁንን የመሰሉ ትውልድ ኢትዮጵያን ወጣቶች ይህንን ቀን ለላቀ ዓላማ ሊያውሉት ማልደው ተገኝተዋል።
አሁን እኛ እዚህ የመጣንበት ምክንያት ፓሬድ ውስጥ እኛ ባህላችን ለማሳየት እና በቃ በባህላችን በአለባበሳችን እና በዳንሳችን ያስተዋወቅን ሀገራችን የምታሰለጥነን ፋንተሽ ነች እና እኔ እዚህ ከመምጣቴ በፊት እኔ እውነት ለመናገር ምንም አልችልም ነበር። ግን እዚህ ስመጣ በደንብ እሷ እያስረዳችኝ ምናምን ያሳየችን አንዳንድ ጭፈራዎች እንደ ትግርኛ ምናምን እስክስታ ምናምን ተሻሽያለሁ።
ይህ ዝግጅት ከ140 ያላነሱ ቡድኖችና በሺዎች የሚቆጠሩ የከተማዋ ነዋሪዎች የተገኙበት አብይ ዝግጅት ነበረ። ሰመሪያ መሰሉ ዝግጅት ስለ ኢትዮጵያና ኢትዮጵያን ያለን መረጃ ክፍተት ለመሙላት ያለውን መልካም እድልም ታነሳለች።
ስለኛ አሁን ኢትዮጵያ የተለየች ሀገር እንደሆነች እና እኛ በቃ ስለ ኢትዮጵያ በቃ ብዙ አይታወቅም እና ብዙ ሲወራ አልሰማም። ትምህርት ቤትም ምንም አንማርም ብዙ ጊዜ እና ስለ ሀገራችን ላስተዋውቅ ምናምን እንዲያውቁልን ነው በቃ የሀገራችን ፍቅር።
በዘንድሮው የአሌክሳንድሪያ የስካቲሽ የገና ጎዳና ላይ ትርኢት ትውልድ ኢትዮጵያን ለመጀመሪያ ጊዜ ተሳታፊ እንዲሆኑ ያስተባበረው የኢትዮጵያ ማህበረሰብ የድጋፍና የጥብቅና ማዕከል የተባለው ተቋም ነው። ወይዘሮ ገነት ንጉሴ የተቋሙ ዋና ኃላፊ ናቸው።
የኛ ግሩፕ እዚህ ውስጥ የተሳተፈበት ምክንያት ባህላችንን ለማሳወቅ እዚህ አካባቢ እንግዲህ የአሌክሳንድሪያ ብዙ ናቸው ኢትዮጵያኖች የሚኖሩትና ባህላችን ልብስን እንደገና ደግሞ የዘፈናችንን ሙዚቃችንን እዚህ ይሄ አመት በዓል ሲከበር ሁሉም አይነት የተለያየ ሰው መጥቶ ነው ካልቸሩን የሚያሳየው ፕሬዱ ላይ የሚያሳየው እና ይሄንንም የእኛን ባህልና ትራዲሽን ለማሳየት ነው እዚህ የመጣ ነው።
ዋና ኃላፊዋ ከባህል ትውውቅ ተሻግረው መቀመጫውንም በአሌክሳንድሪያ ቨርጂኒያ ያደረገው ተቋም ለበርካታ ዓመታት ለትውልድ ኢትዮጵያውያን ሕይወት መቀናት የሚበጁ መረጃዎችና አገልግሎቶችን ሲሰጥ እንደቆየም ያስታውሳሉ።
ለኢትዮጵያውያኖች ብዙ ጊዜ በኢንፎርሜሽን እጥረት እንዳለ እናውቃለን። አሁን ላይክ ለቤት ሲያስፈልጋቸው፣ ሎየር ሲያስፈልጋቸው፣ ትምህርት ቤት ችግር ሲኖር እና እንዲህ አይነት ቦታ ኢንሹራንስ ሲያስፈልግ የት ነው የምንልካቸው እና እኛ ጋር መጥተው ኢንፎርሜሽኑን ፕሮቫይድ ማድረግ ሰክሲድ እንዲያደርጉ ለማድረግ ለመደገፍ ነው ማለት ነው። የኢትዮጵያውያኖችን ይህንን ኦርጋናይዜሽን ክሬት ያደረግነው
በዚህ በዓል ላይ አንጋፋ የስካቲሽ ቡድኖች፣ የተለያዩ ወታደራዊ ተቋማትን የወከሉ ታዳጊዎች፣ አገልግሎት ሰጪዎችንና ሰብአዊ ተቋማትን የወከሉ እንዲሁም ሌሎች በርካታ ቡድኖች ተሳትፈዋል። በድምፃዊትና የውዝዋዜ ባለሙያ ፋንትሽ በቀለ እየተመሩ ለበዓሉ ድምቀት ከሆኑት ታዳጊዎች መካከል ከአንደኛዋ ጋር አጭር ቆይታ አድርጊያለሁ።
የኔ ስም እልልታ ዳዊት ነው። እኔ አርሊንግተን ነው የምኖር። ዛሬ እንደንስ ነው።
ማን አለማመዳችሁ? ምን አይነት ጭፈራዎችን ትችያለሽ?
ፈትሽ ነው ያስተማራችሁ እና የጎንደር እርጭያ ትግርኛ ነው የምናረግ።
እንደዚህ ያለው ዝግጅት ላይ መሳተፋችሁ ምን ጠቀሜታ አለው ብለሽ ታስቢያለሽ?
ሌላ ሰዎች እንደ ሀገራችን እንዲማሩ።
የአሌክሳንድሪያ የስካቲሽ ገና የጎዳና ላይ ትርኢትን በበላይነት የሚያስተባብረው ቪዚት አሌክሳንድሪያ አሌክሳንድሪያን ይጎብኙ የተሰኘው ለከተማዋ የቱሪዝም ዘርፍ የሚታትረው ተቋም ነው። ለተቋሙ የኪነ ጥበብ ባህልና የፈጠራ መርሃ ግብሮች አማካሪ ሆና የምታገለግለው ማርታ አሊ የከተማው ግዙፍ የበዓል ዋዜማ በዓል ተብሎ የሚጠራው ዝግጅት የአሌክሳንድሪያን ታሪክ ዞር ብሎ ለመቃኘትም የሚያስችል አፍታ መሆኑን ታስታውሳለች።
ይህ ዝግጅት ስካቲሽ ክሪስመስ ፓሬድ ይባላል። አሌክሳንድሪያ ማለት ነው። አሌክሳንድሪያ ከተማ አሌክሳንድሪያ ራሷ ስትጀምር የስካቲሾች ነበረች ማለት ነው። እና አክቹአሊ አንድ ነገር የተማርኩት ከዚህ ፕሮግራም ምንድን ነው፣ አሌክሳንድሪያ ሲቲ ራሱ ስሙ የአንድ ሰው አሌክሳንደር የሚባል ሰውዬ ሆን ያደረገው ነበር አሌክሳንድሪያን ማለት ነው። እና ግን እሱ ለሲቲው አስረከበ ለፖፑሌሽኑ። ስለዚህ እንደዛ በዛ ነው አሌክሳንድሪያ የተመሰረተችው። ስለዚህ ኤቭሪ ይር ደግሞ እነሱ የራሳቸው በክሪስማስ ጊዜ ተሰብስበው የሚያደርጉት ፕሮግራም ነው ማለት ነው ይሄ።
በበዓሉ የ52 ዓመታት ታሪክ ውስጥ ለመጀመሪያ ጊዜ የተሳተፉት ትውልድ ኢትዮጵያውያን በዝግጅቱ ላይ ይበልጥኑ ተሳትፏቸውን በማሳደግ በከተማ ውስጥ ያላቸውን ስፍራ ሊያጎሉ እንደሚገባም ትመክራለች።
ብዙ ነው። አንደኛ ከመጣን ቆይተናል። ብዙ ከሲቲው አድሚኒስትሬሽን ጋር ብዙ አይነት ፕሮግራሞች መስራት አለብን። አንድ አመጣጣችን እንደ ብዙነታችን ከዛም በላይ ደግሞ ብዙ ታለንትም አለን፣ ካልቸርም አለን፣ ሂስትሪም አለን። ሶ እዚህ መጥተህ ያው ኢንተግሬት ማድረግ አለብህ ከሶሳይቲው ጋር ማለት ነው። ያመጣነው ነገር ከሚበልጥ ነው እንጂ የሚያንስ ነገር የለንም። ስለዚህ አንደኛ እውቅና ታገኝበት አለ ማለት አለ ሲቲ ውስጥ ነህ፣ ፓርት ኦፍ ዘ ሲቲ ነህ። ብዙ ነገር በታክስም በትምህርትም በካልቸርም በአርትም በሂስትሪም ብዙ ኮንትሪቢዩት የምታደርገው አለ አዘ ኢንዲቪጁዋል ማለት ነው። አዘ ኮሚኒቲ ደግሞ እሱን ነገር ኢምፖርታንትነታችንን ሲቲ ውስጥ ድምጻችንን የምናሰማበት አንደኛው ፕላትፎርም አድርጌ ነው የምወስደው።
የዛሬ 274 ዓመታት የተመሰረተችው የቨርጂኒያ ግዛቷ አሌክሳንድሪያ ከተማ ትውልድ ኢትዮጵያውያንን ጨምሮ የበርካታ አፍሪካውያን መኖሪያም ስፍራ ሆናለች። የከተማዋ አስተዳደር ቀደምት ትውፊቶች ከአዳዲሶቹ የከተማዋ ነዋሪዎች መልካም እሴቶች ጋር ተስማምተው እንዲራመዱ መሰል መርሃ ግብሮችን መዘርጋቱ በጎ ጅምር መሆኑን ተሳታፊዎች አክለው ነግረውናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ይቀጥላል ከአሜሪካ ድምፅ። በመቀጠል ደግሞ ባልደረባችን መስፍን አራጌ ረዋን ልዩ ፍላጎት ያላቸውና የሌላቸው የህፃናት ማቆያ ስለተሰኘው አንድ ልዩ ተቋም ቀጥሎ ይነግረናል።
በአማራ ክልል የመጀመሪያው እንደሆነ ይነገርለታል የደሴው ወረዋል ልዩ ፍላጎት ያላቸውና የሌላቸው ህጻናት ማቆያ ማዕከል። የማዕከሉ መስራች ኢማን መሐመድ ረዋን የሚለውን የአረበኛ ቃል ለማዕከሉ መጠሪያነት ሳውለው ሁለት ስሜቶችን በቅጡ ስለሚገልጹልኝ ነው ይላሉ። አንድም የመጀመሪያ ልጃቸውን ስም፣ ሌላም በማዕከሉ ግልጋሎት እያገኙ ያሉ ኦቲዝምን ጨምሮ የአይምሮ እድገት ውስንነት ያለባቸው ህጻናት።
የመጀመሪያ ልጄ ረዋን 9 አመቷ ነው። በአምስት አመቷ ነው ኢትዮጵያ ጃት የመጣሁት። የተወለደችው ሳውዲ ውስጥ ነው። ኦቲዝም ሆና ግን አላወቅኩኝም። ብዙ ሆስፒታል ወስጃት አለው ከልጆች ጋር ቀላቀያት እንጂ ኦቲዝም መሆኑን ያወቅኩት ኢትዮጵያ መጥቼ ነው። ግን ኢትዮጵያ መጥቼ ልጄ ኦቲዝም መሆኗን ካወቅኩኝ በኋላ ልጄ መርዳት እንደሚገባኝ በመጀመሪያ ማመን አምኖ መቀበል ነውና አምኜ ተቀብዬ ቀጥታ ልጄን ወደ መርዳት ነው የሄድኩት። ልጄ እንደዛ ሆና በመረዳበት ሰዓት ሰዎች ወስደው የሆነ ልጅ አሳዩኛል። ወደ ሮቢት የሚባል አካባቢ ማለት ነው። እዛ ሲሄድ እናት ልጇን በሰንሰለት አስራ የቀን ስራ ነበር የምትሰራውና እኔ በጣም እንደነገጥኩኝ ውጭ ላይ አስራው ነው ሄደችው። ስጠይቅ የለችም የቀን ስራ ልሰራ ነው ሄደችው ሲባል ይሄን እናት መጠበቅ አለብኝና እንዳታስረው እንዴት ነው ማረግ የምችለው ልጁ እንዴት ነው መርዳት ያለብኝ ወደሚለው ገባሁኝ። ያው እናትየዋንም አግኝቼ ሳናግራት ምንም አይነት ትምህርት ቤት የሚቀበላት እንደሌለ፣ ልጁ በጣም የሚሮጥ የሚጮህ መኪና አደጋ ውስጥ እንደሚገባባት እንደሚጠፋባት ነበር የነገረችና በአለም ጥሏት ስለጠፋ ያላት እድል ምንድነው ልጁን ይዛ መስራት ስለማትችል አስሮ መሄድ ነውና በሱ የተነሳ ብዙ ትምህርት ስፈልግ አጣሁኝ። መጨረሻ ላይ ወደ መክፈቱ ውሳኔ ገባሁ ማለት ነው። ሲቋቋም ቤት ክራይ ፈለግኩኝ። ሳገኝ ደግሞ ውጭ የሚኖሩ እህቶች የቤት ክራይ ከፈሉልኝ የመጀመሪያ መነሻውን የስድስት ወር። ከዛ የሚቀጥለው ደግሞ ራሴም የአስተማሪዎችም የምንም እያደረግኩኝ ውጭ የሚኖሩ ዲያስፖራዎች ተቋ የሚፎር ደስ የሚባሉ ድርጅቶች በቋሚነት 30 ልጆቹ እንዲማሩ የቤት ክራይ እንትን ብሎ በጣም ችግር ላይ ነበርኩና ሊዘጋ የመጨረሻ ሊዘጋ ሲል አባይ ውመን የሚባል ድርጅት እነሱ ደርሰው የቤት ክራይ ከፈሉልኝ። እኛ ጋር እድሜ ክልል ወደ 15 16 ዓመት ልጆች መጥተው ትዕዛዝ አይቀበሉም። ጉልበተኞች ናቸው፣ የሚማቱም አሉ። ካለ ሁኔታ ጋር አሁን አልቻልንም፣ ግን ቢያንስ በአሁን ሰዓት ከ11 12 13 ተቀብለናል። ከ13 ዓመት ልጅ ፓምፐርስ የሚለብስ ወይ 14 ዓመት ልጅ እንደዚሁ ፓምፐርስ የሚለብሱ አሉ፣ በእጃቸው የማይበሉ አሉ። እነዚህ ይህን ሁሉ ማስተካከል ነው አሁን የኛ ስራ። ሽንት ቤት የማይጠቀሙ ጥርሳቸውን መቦረሽ የማይችሉ እጃቸውን ታጥበው የማይበሉ ልጆች ናቸው ያሉ።
ወደ ማቆያው የመጡት ህጻናት በተዘጋጁላቸው ለማመጃ ክፍሎች ውስጥ የተለያዩ ልምምዶችን ያደርጋሉ። የአይን ላይን ግንኙነት እንዲያጎረብቱና ትኩረት እንዲያደርጉ፣ በዛጎሎች ውስጥ ክር ማስገባት፣ ነገሮችን በራሳቸው እንዲፈጽሙ፣ ልብሳቸውን መቆለፍ፣ ጫማቸውን ማሰርና መሰል እንቅስቃሴዎችን እንዲያደርጉ የተመደቡ መምህራኖች ያግዟቸዋል። አሚና ወል ከሃሮሚያ ዩኒቨርሲቲ በልዩ ፍላጎት 3 ዓመት ተምራ 2014 ዓመተ ምህረት ላይ በተመረቀም በግልም ሆነ በመንግስት ተቋማት የመቀጠር እድል አላጋጠማትም። የዩኒቨርሲቲ ተመራቂዋ ወጣት ያለ ስራ 5 ወራት ቤተሰቧ ጋር ከተቀመጠች በኋላ አማራጭ አደረገችው ቤተሰቦቿ ካሉበት የገጠር ቀበሌ በቅርብ ርቀት ወደምትገኘው ደሴ ከተማ መምጣት ነበር።
ደሴ መጥቼ ግለሰብ ቤት በቤት ሰራተኝነት ገባሁኝ። ለአንድ ወር ከ20 ቀን አካባቢ ሰራሁኝ። ከዛ የምሰራበት ሰውዬ ያው ውጤቴንም ሲያይ መማሪንም ስነግረው እዚህ መስራት የለብሽም ስራ ፈልጌ ያስተባሻል ምናምን አለኝና ከዛ ዝመቶ እሷን ኢማኑን አናገራት እሺ ብላ ከዛ መጣ።
የተማረችውን ሳይንስ በተግባር የምትተገብርበት አጋጣሚ መፈጠሩ ቢያስደስታትም በተለያዩ አካባቢዎች ኦቲዝምን ጨምሮ በተለያዩ የአይምሮ እድገት ውስንነት የሚቸገሩ ህጻናት በበዙበት ሀገር በልዩ ፍላጎት የሰለጠኑ ሰዎች እውቀታቸውን የሚያጋሩበት እድል አለመፈጠሩ እንደሚያሳስባት ትናገራለች።
እኛ ቢያንስ ትንሽ እንኳን የተማርነው በዛ ፊልድ ልጆቹን የማውጣት አቅም ሊመቻችልን ይሄ ነገር መስራት እንችል ነበር። ነገር ግን ባለመመቻቸት ምክንያት ልጆቹን ሊቀሩ ይችላሉ። ትልቅ ተጽዕኖ አለው። ቢያንስ እዚህ ወጥተው መማራቸው እንኳን ትልቅ ነገር ነው፣ እንደ ሰውም ስለማይቆጠሩ ማለት ነው።
ህጻናቱን ቀድሞ ከነበሩበት ይዞታ ጋር የሚያነጻጽሩት የማቆያ ማዕከሉ መስራች ወደ አደባባይ መውጣታቸው በራሱ የጅምራችን ስኬት ነው ይላሉ።
ማረጋጋት አሁን ብዙዎቹ አንወላጆች በፊት በጣም ይሮጥ ሚንቀጨቀጭ ልጅ ከሆነ ተረጋግቶ ማረጋጋት ያው እንዳልኩ ደግሞ አሁን አዲስ እንትናቸው ያው ያለው ነገር እንግዲህ በሄደስ ደግሞ የሚያመጡት ወላጅ ነው የሚናገረው። እኛ ግን በጣም ያው መውጣታቸው ትልቅ ነገር ነው፣ በእጃቸው መታጠባቸው ትልቅ ነገር ነውና እጃቸው ታጥቦ መብላት፣ ንጽህና፣ የግል ንጽህናቸው መጠበቅ ትልቅ ነገር ነው።
ልጃቸው በማቆያው በሚሰጠው አገልግሎት ተጠቃሚ የሆነው ዘይነባ ሳይድ ከግንዛቤ ጥረት ጋር ተያይዞ ደረሰብኝ የሚሉትን የሞራል ጫና ያስታውሳሉ።
በሳውዲ አረቢያ ኖር ነበርና ከዚህ በፊት ተወልዶ ቢያንስ ከአምስት ዓመት ሲሆነው ምንም የማውቀው ነገር የለም፣ ያው አይናገርም። እዚህ ወደዚያው ከስደት ወደዚህ ተመልሰን መጣን። ከዛ ከመጣን በኋላ ያው ልጁ ምንም የሚስተካከል ነገር የለውም። ሽንት ቤቱንም በራሱ እንደዚህ የመነካካት በቃ የማያምር ሁኔታ ሁሉ ነገሮች ነበሩትና ያው እያደገም ሲመጣ ያው ነገር አብሮ እያደገ መጣ። ኦቲዝም መሆኑን ያው ደሴ ሆስፒታል ነገረኝ። ከዛም በኋላ አልሐምዱሊላህ ብዬ ተቀብዬ እየኖርኩ ነው ያለው። ሰዎች እኔ ያመጣሁት በሽታ ይመስል ሰዎች አግልለው ነበር ስቲል ከቤተሰቦች ጭምር በቃ በሽተኛ ልጅ ነው ያዘችው፣ ይሄ ልጅ ከኛ ልጆች ጋር እንዳይጫወት ሁሉ ውሳኔ ያርፎበት ነበርና እጅግ በጣም ያማል። ባለቤቴ ሱዳናዊ ነበር ወደ ሀገሩ ተባሮ እሱም ወደ ሀገሩ ሂዷል። ያው ቢያንስ እንግዲህ ሰባት ዓመታችን ምን ላይ እንዳለ ማነት ጠያይቅም የተቋረጠ ነገር ነው ያለው። የመኪና አደጋ ደርሷበታል ተብዬ ሰምቻለሁ። ከዛ ውጭ የማውቀው ነገር የለም፣ የሚረዳን ነገር የለም። ያው አልሐምዱሊላህ በግላችን እንደዚሁ እንታደራለን። ሁለት ልጆች አሉ እሱ ጋራ ማለት ነው። ዘጠኝ ዓመት ከቤት ወጥቶ አያውቅም። እጅግ በጣም ሲያሳስበኝና ሲያሳዝነኝ የሚኖረው ግን ልጄ እንዲሁኑ አንድ ቀን የልጅነቱን ጣዕም ሳያውቀው ሳይቦርቅ እንዲሁኑ ሊቀር ነው ወይ ቤት እንደታሸገ ብዬ በጣም ያሳዝነኝ ያስለቅሰኝ ነበር። እኔ ራሴ ስቼ የምወድቅበት ሁሉ ሰዓት አለ። ራሱን ይነቅሳል። በቃ የሆነ እርግማን ብለው ነው እነሱ የሚፈርጁትና ያንን ያነስሳማ የልጅ ህመም ሳያምህ የሰው ንግግር ደግሞ በጣም ያማል። አጥንት የሚሰብር ነገር ነው።
በክራይ ቤት የሚኖሩ ልጅ ጮ ተብሎ በሽተኛ ልጅ ያዘች እናት ናት እንጂ የምትወጣ ኖርማል አይወጣም። መውጣት ያለበት ጤናማ ልጅ ያዘው ነው። በሽተኛ ያለችው ልጅ መውጣት የለባት። ምክንያቱም ወደን አላመጣ ነው። ማንም ሰው ወዶ አላመጣውም። እንዲሁም ደግሞ መናገር የምፈልገው ባል ብዙ ጊዜ አሁን ያሉ እናቶች ብታያቸው ባሎቻቸው ጥለዋቸው የጠፉ ልክ እሷ ፈልጋ እንዳመጣች ልክ ለእሷ ብቻ እንደመጣ ተደርጎ ነው። ይህች ሰው እሷ ፈልጋ አላመጣችም። ይህ ልጅ የእሱም የእሷም ልጅ ነው እና ቢረዱ ይህን ነገር እኛ ፈልገን አላመጣ ነው። ቁጣም አይደለም። ከሰራንባቸው ደግሞ ይቀየራሉ። ምክንያቱም ስማርት ናቸው።
የቤት ጫማና ወደ ትምህርት ቤት ሲመጣ የሚያደርገውን ጫማ ለይቶ ማወቁ፣ የመንገዱን አቅጣጫ ለይቶ ማወቁ ይሄ ለእኔ ትልቅ ነገር ነው። ኬጂ አስገብቼው አይቼዋለሁ እና ሲያስገልሉት ነበረ።
በደሴ ከተማ የማስታወቂያ ባለሙያ የሆነው ወጣት ብርሃኑ ተበጀ ልደቱን በማዕከሉ ካሉት ህጻናት ጋር ከማክበር ጀምሮ ጓደኞቹን በማስተባበር ለህጻናቱ መገልገያ የተለያዩ ቁሳቁሶችን ይደግፋል።
በርካታ ሰዎች ልደታቸውን የተለያዩ ቦታዎች ላይ ያከብራሉ፣ በርካታ ገንዘብ አውጥተው። እኔ ግን እንደዚህ አይነት ቦታዎች ነው ማክበር የምፈልገው። ልደቴን ካከበርኩ በኋላ በአቅሜ በቻለው መንገድ ይህንን ተቋም ለመርዳት ሞክሬያለሁ። ጓደኞቼን በማስተባበርም እንደዚህ ወንበሮች፣ ጠረጴዛ፣ አሁን ደግሞ ዩኒፎርም እያሱና ቢኒያም የሚባሉ ወንድሞችን በማስተባበር እነዚህ ነገር እያደረግኩላቸው ነው። ሌሎቹም ሰዎች ይህንን ተቋም በመጎብኘት የአእምሮ እድገት ውስንነት ተፈልጎ የሚመጣ ነገር አይደለም፣ እርግማንም አይደለም። ሰዎች ፈልገው አይደለም ወደዚህ ምድር ልጆቻቸውን የሚያመጡት፣ በአጋጣሚ የሚከሰት ነገር ነው። ስለዚህ ሁላችንም እንድንረዳቸው ጥሬን አስተላልፋለሁ።
የአሜሪካ ድምፅ ዘጋቢ በማዕከሉ ውስጥ ሳለ ለጉብኝትና ለድጋፍ የመጡትን በደሴ ከተማ የመላኩ ሰፈር ወጣቶች መረዳጃ ማህበር አባላትን አናግሮ ነበር። የማህበሩ ሰብሳቢ ነቢያት ሸቱ
ሶሻል ሚዲያ ላይ ረዋን የአእምሮ ውስንነት ማዕከልን ካየን በኋላ በአካል ሂደን ግቢያቸው ጋር ጎበኝን። ኦልሞስት ህመማቸው ህመማችን ነው ብለን በጣም ስለተሰማን ማህበራችን ልዩ ድጋፍ ማድረግ ጀመረ። ድጋፋችንንም አይተው የረዋን በጎ አድራጎት መስራች ሪማ የክብር አምባሳደር ያደረጉ ማህበራችንን ከዛ በኋላ በቋሚነት በ15 ቀን በወር በ20 ቀን እየመጣን እንጎበኛለን፣ ያለን እናካፍላለን።
ማቆያ ማዕከሉ በግለሰቦች መኖሪያ ቤት ተከራይቶ እንቅስቃሴውን ከጀመረ አንድ ዓመት ቢያልፈውም አከራዮቹ ግለሰቦች ከሰሞኑ እንዲለቁ ስለጠየቁ ቀጣዩ ማረፊያቸው እንደሚያሳስባቸው የማቆያው መስራችና ስራ አስኪያጅ ይናገራሉ።
መስፍን አራጌን ለቀደመው ዘገባ እናመሰግናለን። በመቀጠል የደንገረመው ዋይት ሀውስን ስላስዋቡት በጎ ፈቃደኞች ትነግረናለች።
በመቶዎች ለሚቆጠሩ በጎ ፈቃደኞች ምስጋና ይግባቸውና ዋይት ሀውስ በበዓላት ወቅት ምትሃታዊ የሆነ ውበትን ይጎናጸፋል። ብዙ ሺዎች ለዚህ አገልግሎት ቢያመለክቱም የተሳካላቸው ግን 300ዎቹ ብቻ ናቸው። ካርሎስ ኤሊዞንዶ የዋይት ሀውስ የማህበራዊ ጉዳዮች ኃላፊ ናቸው።
ታውቃለህ፣ በጎ ፈቃደኞቻችን የተመረጡት አንዳንዶች በክህሎታቸው፣ አንዳንዶች ደግሞ በጻፉት ወግ ምክንያት ነው። ከመላው አሜሪካ የመጡና በዋናነት ዲዛይነር ያልሆኑ ሰዎች ናቸው። የቤት እመቤቶች፣ የወታደር ሚስቶች ናቸው። በዚህ ዓመት እንደሚመስለኝ ብዙ መምህራንም አሉ።
የዩናይትድ ስቴትስ ቀዳማዊት እመቤት ጂል ባይደን የዚህ ዓመቱን የገና ጌጦች ሀሳብ ራሳቸው ናቸው የመረጡት። በዚህ ዓመት ምትሃት፣ ደስታና መሻትን ህጻናት ልጆች በአውደ ዓመቱ ወቅት እንዲሰማቸው ለማድረግ መታሰቡም ተገልጿል። በጎ ፈቃደኞቹም ራሳቸው ጥቂት ምትሃታዊ ስሜቶችን አስተናግደዋል። አንድሬው ቦዛ ከኒውዮርክ የመጣ በጎ ፈቃደኛ ነው።
ወደኋላ መለስ ካልን ለረዥም ዓመታት ይህንን ቆንጆ ቤት ካጥሮ ወዲያ ሆነን ስናይ ከቆየም በኋላ እዚህ ገብተን ደግሞ የሳሩ ሜዳዬ ነው። እኔ በምስጋና የተሞላውበት ነገር ነው የሆነልኝ።
ማርቴ ኤስፔኖዛ ከቴክሳስ ነው የመጣችው።
እንደ ስደተኛና እንደ አሜሪካዊት ሁልጊዜ ዋይት ሀውስን አይተህ አምላኬ ሆይ እንዴት ያለ ቆንጆ ስፍራ ነው ትላለህ። ምናልባትም የማይደረስበት አድርጌ አስቤው የነበረ በመሆኑ ለእኔ እዚህ መገኘቴ ልዩ ሆኖ ይሆናል።
አንዴ ከደስታው ስሜት ከወጡ በኋላ በጎ ፈቃደኞቹ የምስጋና በዓል በተከበረበት ሳምንት ውስጥ ስራቸውን ወዲያውኑ ነው የጀመሩት። ሻርለት ስሚዝ ከከነትከት ናት።
ጌጦችን ስናዘገጃጅ ጥቂት ጊዜ ያሳለፍነው ሌላ ስፍራ ነበር። አሁን ሲታይ ታዲያ ጽድት ብሎ በጣም ያምራል። ነገር ግን በጣም የወደድኩት ነገር ሁሉም ነገር የተጀመረው ከወረቀት ማጣበቂያ ግሉ፣ መቀስና ሪቫን መሆኑ ነው።
የቴክሳሷ ማሪቴ የምትሏላት
ሁሉም ሰው ዋይት ሀውስን ያይና ሁሉም ነገር እጹብ ነው ይላል። ነገር ግን ብዙ ጥቃቅን ነገሮች፣ ብዙ ፈጠራና ብዙ ማጋጊያጥ ነበረው።
ዴኒስ ስቴዱካቲ ከኒውዮርክ ሲሆን ከባዱን ስራ የሰሩልን ሰዎች ነበሩ ይላል።
ዛፎችን የሚያሳምሩልን፣ ህንፃውን የሚያስውቡልን እና ከባዱን ስራ የሚሰሩልን ሰዎች ነበሩን።
አንድሬው ቦዛ በድጋሚ
በጣም ልዩ ስሜት የነበረው ለረጅም ሰዓታት እንድቀመጥባቸው የነበሩት የስራ ቀናቶች ናቸው። ነገር ግን የሚያስደስት ነገር ነበረው፣ የገና መንፈስ አለው።
በጎ ፈቃደኞቹ ታዲያ ዋይት ሀውስን ለገና ጌጥ ሲያስውቡ የተካፈሉትን ጓዳዊነትና ስኬት መቼም እንደማይረሱት ይናገራሉ። ሻርለት ስሚዝ
የሰቀልከውን ትንሽ ጌጥ ወይም ያስቀመጥከውን ትንሽ የአበባ ጉንጉን ማየት የግል ኩራት ነው። ነገር ግን ምን ያክል ሰዎች ወደዚህ እንደሚመጡና የወቅቱን ድንቅ ስሜት እንደሚካፈሉ መረዳት ደግሞ ከፍ ያለ ስሜት ነው።
ዴኒስም በስራ ወቅት የነበረውን ሁኔታ እንዲህ ገልጸዋል።
Strike up a conversation,
ስልካችን ይዘን መግባት ባለመቻላችን የተቆራረጥን ነበር። ነገር ግን ደግሞ ለጎረቤቶቻችን በቀላሉ ማውራት ችለን ነበር። ታውቃለህ፣ አሁን ላይ በጣም የተከፋፈልን ይመስለኛል። ነገር ግን ደግሞ በጣምም ደግሞ እንመሳሰላለን።
አንዳንዶቹ በጎ ፈቃደኞች ታዲያ ከዚህ ቀደምም ዋይት ሀውስን የማስዋብ እድል ገጥሟቸው የሚያውቅ ሲሆን ወደፊትም ለመመለስ ተስፋ አላቸው።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።